ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ መስከረም 6 ቀን 288 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የራሷን አበሳ በሰው ላይ አብሳ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ ከዜናው በማስከተል እናቀርባለን። ከዚያም ኢያሱ አለማየሁ እንጻፍ ካልንማ በሚል ርዕስ ካቀረቡት ጽሑፍ ክፍል 5ን አሰምተን የክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ተቋም ማክሰኞ መስከረም 5 ቀን ባሰራጨው መግለጫ በኢትዮጵያ ከ15 ሚሊዮን በላይ የሚሆኑ ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው ገልጸዋል። ድርጅቱ በመግለጫው በኮሮና ቫይረስ በሽታ የበረሃ አንበጣ ባደረሰውና በጎርፍ አደጋ ሳቢያ በደረሱ ጉዳቶች ምክንያት 15.1 ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው ገልጾ ይህ ቁጥር እያደገ ሊሄድ እንደሚችል ጠቁመዋል። የዳታ ማስተዋወቂያ ተቋም በሀገሪቱ በኮሮና ቫይረስ ምክንያት እስከ ሐምሌ 2012 መጀመሪያ ድረስ 330,000 የስራ እድሎች የተሰናከሉ መሆናቸውን በመግለጫው ሲያካትት፣ የተባበሩት መንግስታት ድርጅት የምግብና የእርሻ ተቋም ደግሞ በተለያዩ አካባቢዎች የተስፋፋው የአንበጣ መንጋ 3.5 ሚሊዮን ኩንታል የሰብል ምርት ማውደሙን ቀደም ብሎ መገለጹ ይታወቃል። ዓለም አቀፍ የስደተኞች ድርጅት በቅርቡ ባወጣው መግለጫ በግጭትና በጎርፍ የተፈናቀሉ ሰዎች ቁጥር ወደ 2 ሚሊዮን መድረሱን አስታውቋል። በኢትዮጵያ ውስጥ ግን አከርካሪው ተመቶ ትግራይ ውስጥ የመሸገው የወያኔ ቡድን ባለፉት 27 ዓመታት ስልጣን ጨብጦ በነበረበት ወቅት በማን ያለበኝት ሲያካሄድ የነበረውና ከደርግ አገዛዝ የወረሰው የግዳጅ የድጋፍ ሰልፍ ረቡዕ መስከረም 6 ቀን በተለያዩ የትግራይ ከተሞች አካሂደዋል። የድጋፉ ሰልፍ እንዲካሄድ የተደረገው የወያኔ ቡድን በምርጫው ሙሉ በሙሉ በሚባል ደረጃ ምርጫው ማሸነፉን ህዝቡ በደስታ የተቀበለ መሆኑን ለማስመስከር ሲሆን፣ የወያኔ ካድሬዎች በተለመደው የተጽዕኖ ተግባራቸው ህዝቡን በግዳጅ ሰልፍ እንዲወጣ አድርገዋል። የወያኔ ቡድን መሪ ደብረጽዮን ገብረ ሚካኤል መቀሌ ባደረገው ንግግር በመንገድ መዝጋትና በሚዲያ ፉከራ የሚንበረከክ ህዝብ የለም ሲል ደምፍተዋል። ወያኔ በግዳጅ ካስያዛቸው መፈክሮች መካከል የፖለቲካ እስረኞች ይፈቱ፣ የፌዴሬሽን ምክር ቤት በትግራይ ዙሪያ ያስተላለፈው ውሳኔ ተቀባይነት የለውም የሚሉ ይገኙባቸዋል። በአሁኑ ወቅት የኮሮና ቫይረስ በተለይ በትግራይና በከፍተኛ ደረጃ በተስፋፋበት ሁኔታ ተደጋጋሚ የግዳጅ ሰልፎች መደረጋቸው የወያኔ ቡድን ለህዝቡ ያለው ንቀትና ግድ የለሽነት ከፍተኛ መሆኑን ያሳያል የሚሉ በርካታ ናቸው። በቤንሻንጉል ጉሙዝ በጉለና ወንበራ ወረዳዎች የታጠቁ ኃይሎች በነዋሪዎች ላይ ጥቃት እየፈጸሙ መሆናቸውን የአካባቢው ነዋሪዎች ለዜና ምንጮች ተናግረዋል። ከአንድ ወር ጀምሮ ማንነታቸው ያልታወቀ ታጣቂዎች በተለይ በጉለንና ወንበራማ ወረዳዎች በነዋሪዎች ላይ ከፍተኛ ጉዳት እያደረሱ መሆናቸውን ታጣቂዎቹ ከአንዳንድ የአስተዳደር አባላት አስቀድሞ በሚደርሳቸው መረጃ ከነበሩበት ቦታ በፍጥነት ስለሚወጡ የጸጥታ ኃይሎች ተከታትለው ሊይዟቸው ያልቻሉ መሆናቸውን ነዋሪዎቹ ለዜና ተቋሞች ገልጸዋል። በሌላ የምዕራብ እዝ ጠቅላይ መምሪያ ባወጣው መግለጫ የጸጥታ ኃይሎች ድርጊቱ ተፈጽሟል ወደ ተባለው ወደ ቡለን አካባቢ ከጳጉሜ 1 ቀን 2012 ጀምሮ በመንቀሳቀስ በታጣቂዎቹ የታገቱትን 27 ሰዎችን ለማስለቀቅ መቻሉንና የተወሰኑ ታጣቂዎችንም በቁጥጥር ስር ለማዋል የቻለ መሆኑን ገልጸዋል። በአሁኑ ወቅት በቡለን፣ በወንበራ፣ በጉባ፣ በድባጢ፣ በዳንጎርና በማንዱራ ወረዳዎች የድርጊቱ ፈጻሚዎችን የመቆጣጠር ስራ እየተሰራ ነው ብለዋል። በአፋር በአብላ ህሸት ከተማ በወጣቶችና በፖሊስ መካከል በተፈጠረው አለመግባባት 3 ወጣቶች ከጸጥታ ኃይሎች በተተኮሰ ጥይት ሲገደሉ 9 መቁሰላቸውን የአይን እማኞች የሆስፒታል ምንጮች ተናግረዋል። ግጭቱ የተፈጠረው ወጣቶቹ የመስቀል በዓልን ለማክበር ለደመራ የሚሆን እንጨት ቆርጠው ሲያዘጋጁ የኮሮና ቫይረስ አዋጅ ጥሳችኋል በሚል ፖሊስ እየከለከለ በነበረበት ወቅት ነው። ከአብላ በትግራይና በአፋር ወሰን ላይ የምትገኝ ከተማ ነች። የፖለቲካ አለመረጋጋትና የኮሮና ቫይረስ በኢትዮጵያ ኢኮኖሚ ላይ ተጽዕኖ ሊኖረው እንደሚችል መቀመጫው አሜሪካ የሆነውና በዓለም አቀፍ ደረጃ በፋይናንስና ምጣኔ ሀብት እንዲሁም በብድር ጉዳዮች ምርምርና ጥናት በማድረግ የእያንዳንዱ ሀገር የብድር መክፈል አቅም ደረጃ የሚሰጠው ሙዲስ በሚል ስም የሚታወቀ ተቋም ገልጿል። ባለፉት ዓመታት በአገሪቱ ውስጥ የተፈጠረ የፖለቲካ አለመረጋጋትና ያስከተላቸው ግጭቶች በኢኮኖሚ ላይ ተጽዕኖ ያሳደረ መሆኑን ተቋሙ ጠቁሞ እንዲሁም የኮሮና ቫይረስ ባሳደረው ተጽዕኖ ምክንያት በተለይ የግብርና ዘርፍና የቱሪስት አገልግሎቶች ከፍተኛ ችግር ውስጥ በመውደቃቸው የመንግስት ገቢ እንዲቀንስ ወጪም እንዲጨምር ሆኗል ብሏል። የአባግድብ የውሃ ሙሌት ካለ ስምምነት መደረጉ የውጭ ሀገር ኢንቨስትመንትና የተወሰነ የአሜሪካ መንግስት እርዳታ እንዲቋረጥ ያደረገ ቢሆንም አገሪቱ ከሌሎች ሀገሮች ጋር የምታካሄደው የሁለትዮሽ ግንኙነቶች አዎንታዊ ውጤት ማስገኘታቸውም አልካለም። ተቋሙ ባለፈው ግንቦት የኢትዮጵያ ውጭ ምንዛሪ ከገቢው ልቅ ወጪ በማመዘኑ የአገሪቱ የብድር መክፈል አቅም መመዘኛ ከሁለት ወደ አንድ ማውረዱን ይታወቃል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
አትነካኩኝ አትጉኛልኩኝ ምናን ቀልባሳለኝ የጠላት ወዳጅ ጎበዝ ክተት አትስማ ገላጋይ የአባት አደራ ይከብዳል ከድንጋይ እንግዲህ አይኖርም ነገር ማለሳለስ እኔ ማለም መለስ የፈሁ ሰዋሻ ምን አለም ይሏታል ምላለም ይሏታል ሀዲሲ ከታት
የራሷን አበሳ በሰው ላይ አበሳ የኮሎኔል አገዛዝ አይነት አጠባይ ነው። አይኔን ግንባር ያርገውሎ ሽምጥጥ በቦታው አልነበርኩም ብሎ ክደት ከቡራዩ እስከ አጣዬ ጌዲዮ ወዘተ ያየነው ፍጹም ስልጣን ኖሮት ሁሉን ያዛል ይቆጣጠራል ባይባልም አምባገነን የመሆን ምኞቱ ግን ባይሳካለትም ቄሮችም ጽንፈኞችም ቡከነው በሚል ቢፈታተኑትም ላለፉት ፍጅቶች በቀጣይ ተጠያቂ መሆኑ ክርክር አያሻው። ብዙ ሲከራከርላቸው ቆይቶ በስልጣኑ ሲመጡበትና እነብራሉና እንዳርጋቸው በመከሩት መሰረት ባለመንጫዎችንና ገርባዎችን እንዲሁም እነ እስክንድር ነጋን ማሰር ወሳኝ መሆኑን ሲያምንበት ሁሉንም ዘብጥያ አውርዷቸዋል። ልደቱ ክህደቱንም ዛሬ በዋስ የተለቀቀውን ኢንጂነሩንም እንዲሁ። ኮሎኔሉ የሰው እባብ መሰሪ ፍጡር ነው። የሚያድበውና የሚታመነው ለግል ስልጣኑ ብቻ ነውና ገና ብዙ አጋሮቹን ሲሰለቅጥ ማየታችን አይቀርም። ራሱ አዞ ያስፈጸመውን ወንጀል የሌሎች ኃላፊነት አስመስሎ ጥፋተኛ ብሎ አስሮ ይጫወትባቸዋል። ባለምንጫዎቹ አሁን ፒንጫቹ ዋጋ የለውም። አሜሪካ በጀመረው ጫና አድርጎ እንዲፈቱ አድርጎ ወደዚያው ካላወጣቸው በስተቀር ለማንኛውም የጥፋቱ እንብርት 4 ኪሎ ቤተ መንግስት ነው ያለው። ታሪክ ወደፊት መዝኖ ሂሳብ ሲያወራረድ ኮሎኔሉን ሙሴ የሚል ሞኝ ጨፍሮቹን ጨምሮ አገር ወዳድ የሚል ጅል የሚኖር አይመስለንም። የጊዜ ጉዳይ ነው እንጂ ብጉር በብጉ እንጂ ቀናል። የሰልፈኞች ትግል ስልተ መሰረቱ ቅናትና የዝቅተኝነት ስሜት መሆኑ አያጠራጥርም። ፍዳውን ሲቀምስ የባጀውና በድህነት የተሰቃየው አማራ ህዝብ ምንም የሚቀናበት አልነበረም። ቀን ተሌት ለፍቶ ግሮ በመኖር አራያ የሆነው ጉራጌም ምንም ባሉታዊ የሚቀናበት አልነበረም። እንደ ህዝብ ሁሉም መልካም ምሳሌዎች ንጹህ ኢትዮጵያውያን ነበሩ ናቸውም። መንፈሳዊ ቅናትን እንጂ አጥፊ ያውሬ ምቀኝነትን የሚቀሰቅሱ ሊሆኑ የሚችሉ አይደሉም። ጽንፈኞቹ ግን ከእንግሊዝም ከአረቡም የወረሱት ቅኝት ፍጹም ቅናትና ማጥፋትን ያዘለ ነውና ህዝብን ካገሩ መገንጠል አላማቸው ግባቸው ሆኖ ቀጥሏል። አጼው መሰሪ ሚስዮናውያንን ነጻነት ሰጥተው ከነቀምቴ እስከ ደብረታቦር ወዘተ የረድት ችግር ጊዜውን ጠብቆ አገር ሊያጠፋ ሳትቆ መነሳቱንና አሁንም ጊዜም በለስም ቀንቶናል እኛም ተረኛነን በሚል ጥፋትና ፍጅትን እንደነገሰ ማንም አሌሊ ላይችልም። ዛሬ ፍጅቱ ሃይማኖታዊ ማጠየቂያም ይዟል። ሹመትም በዚሁ መስፈርት መሆኑን ታዝበናል። አማራና ተዋህዶ ተወራራሽ ተብለው ለፍጅት ታሽተው ጉዳትም ደርሷል። በኢትዮጵያ ላይ ረበረበሽ ስለበዛና የተባበሩት የኢትዮጵያ ጣራቶችም አቅም ያላቸው ጥርሳም ጅቦች በመሆናቸው አገራችን እንደገና ለፈተና ተዳርጋለች። ዜጎች ራሳቸውን ማልነቁ ልጆቻቸውንም ማላነቁ ልጆች ኮሎኔሉ ማን ነው ብለው ሲጠይቁ የሀገር ጠቅላይ ሚኒስትር እንጂ የህዝብ ጣራት ብለው አይመልሱም። የትውልድ ብልሽት የራሳችን ጥፋት ሆኖ ይጠይቀናል። ነገር ቢበዛ ባህያ አይጫንም ብለዋል ወላጆቻችን። ከነገሩ አጠር ከድግግሞሹ ራቅ በቁም ነገሩ ላይ ማተኮር ነው ዋናው። ማንም ሊደናገርባቸው የማይገባ ሐቆች የሚከተሉት ናቸው። ኮሎኔሉ ማንም ህዝብ ያልመረጠው አሜሪካና ሳውዲ ያስቀመጡብን ዘረኛ ኦሮሞ ነኝ ባይ ገዢ ነው። በአማራውና ክርስቲያኑ ላይ ቄሮ ያለውን መንጋ ሰማርቶ ፍጅትን ያካሄደ አገዛዝ ነው። በኢትዮጵያ የዘር ፍጅት ዘር ማጥላት ዘመቻ ዓለምንም ጥርጥር ተካሂዷል። ዘረኛው ቡድን እርስ በርሱ በስልጣን ሽኩቻ ቢናከስም አሁንም ዋናው ግቡ ኢትዮጵያን ማጥፋትና ኦሮሚያን እውን ማድረግ ነው።
ዘረኛው አገዛዝ ጋር ተመረው የሚሰሩ ቡድኖች ሆኑ ግለሰቦች የለየላቸው ባንዳዎችና ማፈሪያ አንጃዎች ብቻ ናቸው። የወያኔ ምልምሎች ከጎንደር መተከል እስከ ሐረር ድሬዳዋ ፍጅትን እየፈጸሙ ናቸው። በትግራይ 2.7 ሚሊዮን ተመዝግቦ ወያኔ በ10 ሚሊዮን ድምጽ ማሸነፉ ያስገረመው ሰው ቁጥር ትንሽ መሆኑ የደረስንበትን የፖለቲካ ዝቅጠት ልክ ገለጽም ነው ተብሏል። ሸክላ ሳህን ሱቅ እንደገባ በሬ ሲደናበሩ አገርንም እንዳያጠፉ ለማስቆም ዜጎች ሁሉ ነቅተው መነሳት አለባቸው። አውቀው አገር ሊያጠፉ የተነሱ ናቸውና ሳያውቁ በስህተት ብለን ልንደናገርላቸው አይገባም። ውሃ የሚወስደው ሰው አረፋ ይጨብጣል እንዳይባልብን እንንቃ። የአገር ጠራቶችን ቆርጠን እንታገል። ኢትዮጵያዊነት አሸናፊ ነው። ድል ለኢትዮጵያዊ ትግል። ዘረኝነት በትግላችን ይወድማል።
አድማጮቻችን በማስከተል እንጻፍ ካልንማ በሚል ርዕስ በተከታታይ በኢያሱ ዓለማየሁ የሚቀርበውን ጽሑፍ አምስተኛ ክፍል እናሰማለን። ጓድያሱ ዓለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ ከፍተኛ አመራር አባል ናቸው።
¶¶
ንጻፍ ካልንማ ቁጥር 5 ውሸት ይደጋገም እውነትን ይመስላል ጆሴፍ ጎብልስ የናዚ ጀርመን የፕሮፓጋንዳ ሚኒስትር ይመስላል እንጂ ውሸት ምን ቢደጋገም እውነት አይሆንም ጸጋዬ ወይን ገብረ መድህን ጸጋዬ ደብተራው ያፓ ስሙ ሲወጣለት ዳቦ ያልተቆረሰ ሆኖ መከራ በዛበት ብሎ የሚቀልደው ጸጋዬ ገብረ መድህን ደብተራው የብዙ ውሸትና ሐሰት ሰለባ ሆኖ ህይወቱም በወያሌ እጅ አልፏል። በዚህ ድርጅት ላይ ያልተደጋገመ ክስና ሐሰት የለም ብንል ትክክል ነው። ግን ሐቁ እየዋለ እያደረ መጋለጡ መታወቁ አልቀረም። ደርግ ያስጨበጣቸውን ሐሰት እስኪያቅለሸልሸል ሲደግሙብን የቆዩ ጥቂቶች አይደሉም። ያፓ ኤርትራን አስገነጠለ፣ ወራሪውን የሶማሊያ ጦር ደገፈ፣ ወዘተ ሲሉ በዚያው ልክ ደግሞ ድርጅቱ ሐቁን ሲነግራቸው ዓመታት አልፈዋል። ዛሬ ራሳቸው የሻዕቢያ መሪዎችና በቅርቡ መጽሐፍ የጻፉ ምሁሮቻቸው ሳይቀሩ የኤርትራ ድርጅቶችና የኢሃፓ ጠብ ድርጅቱ ኤርትራ የኢትዮጵያ ቅኝ ግዛት መሆንና በቀጥታ ነጻነት የሚገባት መሆኑን አልቀበል በማለቱ የተነሳ ነው ሲሉ ቃላቸውን ሰጥተዋል። ኢሃፓን ይወዳል ተብሎ የማይታማው ገብሩ አስራቱ ቢሆን በመጽሐፉ ኢሃፓ የነሻዕቢያንና የዚያድ ባሬን አቋም ባለመቀበሉ ተጠቃ በጥርሳቸው ገባ ብሎ ሲያቀርበው፣ ወያኔ ግን የሻዕቢያንና የሶማሊያን አቋም ደግፎ 3000 ክላሽን ከሶማሊያ እንደተላከለት ገልጿል። ዛሬም ግን ይህንን አስገነጠለ እና ወረራ ደገፈ ውሸት የሚደጋግሙት አሉ። ኢሃፓ ከመመስረቱ በፊት ጀብሃ የተባለው ድርጅት ኤርትራን ነጻ አድርጋታለሁ ብሎ በ1960 ዓመተ ምህረት የተመሰረተ ሲሆን የችግሩ መንስኤ ከነበረው መንግስት ስህተት ጋር የተገናኘ ሆኖ ሳለ ለፖለቲካ ስልጣን ያልበቃውን ኢሃፓን አስገነጠለ ብሎ መክሰሱ የወያኔን እርኩስ ሚና ለመደበቅ መሆኑን ብዙዎች አይስቱትም። ደርጎች የፈጸሙትን ጸረ ህዝብ ሽብርና ወንጀል ማጠየቂያ ለመስጠት ኢሃፓን ባስገንጣይነትና ወረራ ደጋፊነት ችክ ብሎ ማቅረቡ ያዋጣናል ብለው የተያያዙት ናቸው። ሐቁ ግን ውሎ አድሮ ሊታወቅ ሊረጋገጥ ችሏል። አሁንም የሐሰት ክሱን ለማስተጋባት የሚጥሩ ካሉ አውቆ የደነቆረውን መድፍም አያነቃው ብለናቸው የምናልፈው ነው። በወያኔ የቀጥታ ወይም የጃጎር ድጋፍ በዓመት ቢያንስ እስከ 3 ጸረ ኢሃፓ መጽሐፍ ነን የሚሉ ለህትመት ይበቃሉ። አይነታ ኢሃፓ ነበርን ብለው ከሚዋርቁትም ውስጥ ለወያኔ ያደሩ እንዳሉ ለእኛ ሚስጥር አይደለም። የነሻምበል ሻለቃና ኮሎኔሎች ቆሻሻ ብዕር ውጤት ይሆን ብልግና ቢገባንም የራሳችን ጠማማ እንዲሉ አባል ነበርን የሚሉት ውሸትና መርዝ ግን የባሰና እግዚኦ የሚያሰኝ ሆኗል። በቅርቡ አንዱ እንደሰማሁት በሚል ደረጃ ገርቶና ደራርቶ የጻፈው ውስጥ ለምሳሌ ራሱን የማዕከላዊ ኮሚቴ አባል አድርጎ በማቅረብ ውሸቱን ሌላ ደረጃ አድርሶታል። የመጽሐፉ ዋና እንቆቅልሽ ይህ ነጭ ውሸት ነው። ቢያንስ የእኛን በሕይወት መኖር የረሳ ይመስላል። በዚሁ ልክ መስራች ነበርን የሚሉም እንደ አሸን መፍላታቸው አልቀረም። የጸጋዬ፣ የዋለልኝ፣ የተስፋዬ ደበሳይ ቅርብ ወዳጅ ነን ብለው የሚዋሹም በርክተዋል። ለእኔው ለራሴ እያሱን አውቀዋለሁ ተጠንቀቀው ያለኝ ግለሰብ በአሜሪካ ይኖራል። የድርጅት ምስረታ ሂደቱ ውስጥ ሚናቸው ተመልማይ የሆነ ግን በምስረታ ጉባኤ የተገኙም አሉ። አንዳንዶች ስለ ኢሃፓ የሚናገሩት ውሸታቸው ሊታመን ባለመቻሉና ይህንንም ስለሚያውቁ ያሳምንላቸው ይመስል ውሸትን በባሰ ውሸት ያጅባሉ። ይህ ጻፍ ጉባኤ ግለሰብም ገለባ ተሳትፎውን በኢሃፓ ሕዝብ አዳራሽ ክፍል በውሸት አዳብሮና
ራሱን ሊደርስበት ያልቻለውን የአመራር ኮሚቴ አባል አድርጎ ቀርቧል። እዚህ መንገዱንም የኔን ኤርትራዊነት በማጋለጥ መልክ አድርጓል። ሐማሴንም ሐማሴን ያውም የከርነሽን ተወላጅ ነው ሲሉ የነበሩትን አስታውሳለሁ። ረዳት ፕሮፌሰር አለኔሸቲ ታላቅ ወንድሜ ሳሙኤል ደምቢዶሎ ተወልደን ሰምቶ አይ እያሱም ኦነግ ሊሆን ይችላል ያለውን አስታውሳለሁ። እንቆቅልሹ ግለሰብ እያሱ መልምሎ ወደ ሜዳ ላተይ ላለው ከዚህ ቀደም ለዚሁ ድርጊቴ ድርጅቱን ይቅርታ ጠይቄያለሁና በዚሁ የማልፈው ጉዳይ ይሆናል። ነገራችን ላይ እኔ ወደ ድርጅት የምንመልኳቸው ጥቂቶች ሲሆኑ ሙሉ አድሮት ይበላሹም ሶሪ ይሃፋ በሚል ጥፋቴን አምኛለሁ። ኤርትራዊነትን በተመለከተ በውልደት ጥፋትና ወንጀል እስካልመጣ ድረስ በኢሃፓ አያሌ ኤርትራውያን ማለትም ኢትዮጵያውያን ታግለው ተሰውተዋል። ስመጥር አርበኞችም እኮ ከኤርትራ የመጡ ነበሩ። አይደለሁም እንጂ ኤርትራዊ ብሆን ኖሮ እንኳ እዛ ብወለድ ኖሮ እንኳ ልጆች ታዲያ ምን ይጠበቅ የሚሉት ጉዳይ ነው። ዋናው ማንም ግለሰብ የሚገመተው በሚይዘው አቋምና በሚያካሂደው ትግል ነው። ገብረ እግዚአብሔር ጋይም ላይ በአዲስ አበባ የተቆመው በውልደቱ አማራ ነው። እነ ደብተራው ላይ የወያኔን ጦር መርቶ ያመጣው ከሃዲም የጠለምት ተወላጅ ነበር። የነገሮች ሂደት በዘር ቆጠራ በጅምላ የሚወሰን አይደለም። የእንዳቶች ሽንጉርጉር ነው ብንል ቦታው ነው። ስንቱ የትግራይ ተወላጅ ኢሃፓ ሆኖ ሲሰዋ ቀሪው ደግሞ ለደርግም ለወያኔም አድሯል። ዛሬ የወያኔ ታማኝ አሽከሮች የሆኑ የትግራይ ተወላጆች ብቻ አይደሉም። እኔና መሰል ኢሃፓዎች ደግሞ አገራችን ኢትዮጵያ ብለን ብቻ የታገልንና የምንታገል እንጂ በተለምዶ አነጋገር ዘር ቆጠራ ውስጥ ያጀግና ትውልድ አልገባም። ይህን በሽታ ያመጡት ሻዕቢያ፣ ወያኔና ኦነግ ናቸው። ኢሃፓ ሲመሰረትም ከየቦታውና ብሔረሰቡ የመጡ አብዮተኞች ናቸው አባሎቹ መሪዎቹ የነበሩት። በሻዕቢያ በኩል ወደ አሲምባ በሚደረገው ጉዞ ላይ ሕይወታቸው ያለፈው ብንያም አዳነ፣ ውልደት ትግራይ የአዲስ አበባ ልጅ መሐመድ ማህፉዝ፣ ጅማ ኦሮሞ የአባ ጅፋር ዘመድ ከአሜሪካ ወደ ትግል ሜዳ የመጣ ምሳሌ ናቸው ለኢትዮጵያዊነት። ዘራብሩ ካበበ ኤርትራዊ ነውና አናሳልፈውም፣ ከተዋጋ ለኤርትራ ይዋጋ ብሎ ፍርችም ያለው ሻዕቢያ ነው። ጓዱም በሌላ መንገድ ወደ ኢትዮጵያ ተመልሶና የሐሰን ተቀላቅሎ በወሎ ሲዋጋ ተይዞ በአዲስ አበባ ሲየል ተቀብሎ በይፋ ከነውብሸት ሙሉጌታ ሱልጣንና ኢትባረት ሕዝቅያስ ጋር በደርግ ተገሏል። በወያኔ የተገደለው የመርካቶ ይስሐቅ ደብረጽዮን በውልደቱ ኤርትራዊ ነበር። ወያኔን ሲፋለሙ የተሰውት እነ ጃብርና ገለብ ዳፍላም በውልደት ኤርትራዊ ነበሩ። ወያኔ ተይዘው ተገደሉ የተባሉት እነ ሀጎስ በዛብህና ተክላይ በውልደታቸው ትግራዊ ናቸው። ኢትዮጵያዊ 100%። ልክ እንደ ዋሲሁን፣ ግርማ ጎልጃ፣ ደረጀ አንበርብርና ሌሎች በውልደታቸው አማራ እንደነበሩት ሁሉም ኢትዮጵያዊ። በሮማ ከተማ ጣሊያን የሻዕቢያ ፊልም ያውም የውሸት ጦርነት ያለበት በይፋ ለሕዝብ ሊታይ ቀርቦ እኔና አንድ ጓድ ያውም ያቢሮ ተወላጅ በአማራነት ተፈርጀን ካልወጣችሁ ሲኒማው አይጀመርም መባላችንን አስታውሳለሁ። ዘር ቆጠራ ከመጣ ኢሳያስም ሆነ የቅርብ አማካሪዎቹ ወደ አድዋ መወርወራቸው የሚደመጥ ነው። ግን ሻዕቢያ ናቸው ትናንትም ዛሬም። የኔ ኤርትራዊነት ሳይሆን ጥያቄው፣ ዋናው ጉዳይ የኔ አቋምና ትግል ይዘት ነው። በዚህ ላይ ማንም እኔ ሆነ ድርጅቴን በጸረ ኢትዮጵያነት ሊፈርጅ ቢነሳ ውርደት ለራሱ ይሆናል። ማ ለኢትዮጵያ ታግሎና ተሰውቶ ከያፋ በላይ? የራስ ጠማማ ባልኩት መስመር ስገፋበት ድርጅቱ ላይ ጉዳት ያደረሱና አሁንም ስሙን ለማጥፋትና ትግሉን ለማደናቀፍ ግንባር ቀደም ሆነው የሚራወጡት ቀደም በድርጅቱ ነበርን የሚሉ በተለይም አንጃ ሆነው የሚወገዝ ታሪክ ያላቸው የክህደትም አባወራዎች ናቸው። የድርጅቱን ታሪክ ውስጥ አዋቂ ነን ብለው ይነሱና አወቅን ያሉት በቅዱስ መጽሐፍ አጣቢዋ የማያልፍ ሆኖ ይገኛል። ልብ ወለድ ሊባል ሲገባው እውነተኛ ታሪክ የሚል ታፔል ላይ ሰጠውና ያው ትችቱ በዚህ ደረጃ ሲመጣ የጠነከረ መሆኑ የግድ ይሆናል። በበኩላችን ለብዙዎቹ መልስም የማንሰጠው በጽሑፋቸው ኢህአፓ የሚለውትን እውነት ሲሆን ሌላው ሁሉ ጥያቄ የሚያስነሳ በመሆኑም ነው። ለበረከትና ህላዊ መለስና ሲዩ መሰል ጠላቶች ስለ ኢህአፓ ሲጽፉ ሀቁን ያቀርባሉ ብለን አንጠብቅም። ወደ ኢየሱስ ተመለስኩ ባዩ ሳይቀር ሊጠፈስ አማትቦ ውሸቱን መልቀቁ የሚጠበቅ ነው። ሌላኛዋ ወጣት ኢህአፓዎችን አጋልጣ አስገድዳ የልጅላት አንጃ ሆና ዛሬ መጽሐፍ ጻፍኩ ብላ የወያኔ ተወዳጅ ጸሐፊ ብትሆን በበኩሌ እምብዛም አልገረምም። ሌሎችም ቢሆኑ በተለይ ሊደብቁት የሚፈልጉትን የፍርሃት፣ የክህደት፣ የሙስና ታሪካቸውን እናውቃለንና ከወዲሁ መከላከያ ምሽግ ያዘጋጃሉ። እኛ የምናውቀውን ሁሉ ልናጋልጥ ብንነሳ ምድር ቀውጢ ትሆንባቸው ነበር። እኛ ሀቁን አንለፈፍም፣ ይጎዳል እያሉ እነሱ ሊጎዱ ውሸትን ይፈጥራሉ። ምስጢር መዘፍዘፍና ማጥቃት የእኛ መስመር ባለመሆኑ ገበናቸውን አንጃ ሆኑ ወይም ከዱን በሚል ሜዳ ላይ አላሰጣንባቸውም። ካበዙት ግን ሊቀየር ይችላልና ያኔም በሀቁ ላይ መከራከር የሚቻል ይሆናል። በድርጅት ደረጃ የተነሱብንን የአንጃ ስብስቦች በሞላ የተቃወምናቸው በፖለቲካ አቋማቸውና በወሰዱትም አፍራሽ እርምጃ ነው። አያያዛችን የተወሰነው ምን ግብ ሊደርሱ ህግና ደንብን ጥሰው ቡድን ፈጥረው ተንቀሳቀሱ በሚል ነው። የመጀመሪያው አንጃ ከፋሽስቱ ደርግ ጋር እናብር በማለቱ ልዩነቱ ተከሰተ። የብዙሃኑን ውሳኔ ረግጦ አንጃ መስርቶ ጸረ ኢህአፓ አሉታዊ እንቅስቃሴ በማድረጉና በተጨባጭም ጉዳት በማድረሱ በወዳጅ ጎራ ሊካተት ወይም ሊፈረጅ አልቻለም። የሜዳው አንጃም የተለየ ፖለቲካ ባያቀርብም ውስጥ ለውስጥ ቡድን መስርቶ ህጋዊ አመራሩን በኃይል ሊያስወግድ በማሴሩና ህግ በመጣሱ ነው ለፍርድ የቀረበው። የቅርቡ አንጃ ከወያኔ ጫማ ስር እንውደቅ ብሎ በመነሳቱና አባላት አይሆንም ሲሉት በህቡዕ ተደራጅቶ ድርጅቱን ሊቆጣጠር በህገወጥ መንገድ በመጣሩና ከህጋዊ ጉባኤም ፈርጥጦ ወጥቶ የድርጅቱን ስም በመስረቁ ነው ችግሩ የመጣው። አንጃ ስድብ ሳይሆን አቋምና ድርጊትን ገላጭ ነው። በሌሎች ድርጅቶችም የተከሰተ የሽንፈተኛነትና የክህደት ተውሳት ነው። የሀቅ መረጃ ሳይኖረን በባዶ ክስን እንደማንደረድር መታወቅ ያለበትና መረሳት የሌለበትም ነው። ድርጅቶች ባይታበዩ ከኢህአፓ ሰፊ ተመክሮ ከድሉም ከጠቃሚውም ሆነ ከአሉታዊው ብዙ መማርን በቻሉ ነበር። ያለፉ ስህተቶችን ሲደግሙ ታዝበናል። ማን ጠይቆን በሚል ዝምታን መርጠናል። ብዙውን ጊዜ ደም የተከፈለበትን ተመክሮ ለቀጣዩ የህዝብ ትግል ጥቅም መዋሉን ኢህአፓ ሊቃወም የሚችለው አይደለም። በአንጻሩ ግን ኢህአፓን ጥለውት ሲሄዱ ከሰላሳ ዓመታት በላይ ያስቆጠሩ መለስ ብለው ስለማያውቁት ኢህአፓ ሊናገሩ ቢነሱ አደብ ግዙ ማለታችን የሚጠበቅ ነው። በስመ ኢህአፓና በነበርን ፈረስ እነበረከትም፣ አዲሱም፣ ገነት ዘውዴም፣ ግርማ ብሩም፣ ህላዊም፣ ሌሎችም እኛም ኢህአፓንን ብለው አብረው ሊተረማመሱ የሚችሉበት መንገድ ከቶም የለም። ለጸረ ህዝቦች፣ ወያኔዎች፣ ለደርግ ገራፊዎች ወዘተ በነበርን ከለላ ከሀቀኛ የኢህአፓ ልጆች ጋር የጋራ መድረክ ሊሰጥ የሚነሳ ሂደትን ሙከራም መቃወማችን ሰማዕትንና ድርጅታችንን በማክበር ነው። በሆደ ሰፊነትና ማሰባሰብ በሚቀና አስተሳሰብም የተወሰደ እርምጃ ለአንዳንዶች ያመልን ብተው ይግደለኝ ሆኖባቸው በከፋው ጥፋታቸው ዳግም ሲዘፈቁ ታይተዋል። ድርጅትን መበተን፣ መከፋፈል፣ ለማፍረስ መጣር መንጋቱ ላይቀር ጎህ ሲቀድ ውሸቱ እርቃኑን መቅረቱ እየታወቀ አይንን በጨዋጥቦ ሐሰትን በአደባባይ መለፈር ያዋርዳል። የኮሎኔል ጎሹና የሟቹ ኢንጂነር ቅጣው እጅጉ ጦር ወሬን ያስታውሷል። ኢህአፓ አንድ ሆነ ተብሎ የቀረበው የነጭ ውሸት በዚህ ደረጃ የሚጠቀስ ነው ብለን አሳፋሪ ቧልቱን ግን በትችት ሳናከብረው እናልፈዋለን። በውሸት አጃቢነት ደግሞ ኢህአፓ ሊሰለፍ አይጠበቅም። ውሸት ማለቱ ማጋለጡን ሁኔታው ካልፈቀደ በዝምታ ማለፉን ይመርጣል። በኢህአፓ ላይ የሚዘምቱ በሽፋን ስም ጻፉ ወይም ከሰሱ ማንነታቸውን ማወቁ እስካሁን ከባድ አልሆነም። ለሁሉም ድካምና ውድቀት ለራሳቸው ወኔ ቢስነትና ከርሳምላኩ መሆን ይሐፋል ይከሳሉ። ድርጅቱ ስንት ደግሞ ለግንባር ምስረታው ያደረገውን ጥረት የሚያፈርሱ ሌሎች ሆነው ሳለ የለም ይሐፋ ነው ብለው ይደርቃሉ። እስቲ እናንተው በእናንተው ተደራጁ ብለን ስንተዋቸው ስንርቃቸው ደግሞ እንኳን ሊተባበሩ እርስ በርስ ሲነካከሱና ተፈራቀው ሲወራጩ እያየን ነው። ያፋ በሚታገል ይቀናል ይላሉ። በፌስማል የብዙ ሊጻፍበት ይችላል። ታግሎና ደምቶ ህዝባችንን ከወያኔ ነፃ የሚያወጣ ተገኝቶ ነው። የምናዝነው ትግል መነገጃ ሆኖ የዋሁ ዜጋን ለፍቶ ካገኛት ብር ሲለዩትና ውሎ አድሮ ኩም ሲያደርጉት ነው። ኢዴፓ ከምስረታው ወያኔ ወያኔ ስለሚሸጥ ብቻ ሳይሆን በነበረ ውስጣዊ መረጃ መሰረት ተቃውመነዋል፣ ጸረ ወሎዬም ተብለንበታል። የሌላ ድርጅት መሪም የወያኔ ደህንነት ክፍያ በየወሩ የሚደርሳቸው ቢሆንም ይህን በአደባባይ ለመንገር ሁኔታው ሳይፈት ቆይቷል። ድርጅት ሆነ አንድነት የሚለው መፈታቸውንም በተመለከተ ወደ መሪዎቹና ወያኔ ማተኮር ሲገባ ይሀፓል ሊከሱ የሚነሱ አሁንም አሉ። በአገር ቤት ከነበሩ ድርጅቶች ጋር ይሀፓ ተባብሮ ሰራ እንጂ አላጠቃቸው። አንድነትን በተነ፣ ሰማያዊ ፓርቲ ላይ መፈንቅለ አመራር ሞከረ፣ ዝናብ አደረቀ፣ ምስር አስወደደ፣ ጎርፍ አመጣ፣ ለሲያይና ለአረብ የቤንዚን ዶላር አደረ፣ ስንትተኛ አማራ ነው፣ ኤርትራዊ ነው፣ ጊዜ ቢኖር በሬ ወለደን ጨምረን ብዙ በተቸነው ነበር። ብላሽ ልፈፋ ወያኔና የደርግ ዘራዦች የልደቱ ሎሌዎች አሁንም ጥቂቶች አሉ መሰል የሚያወቁት ውሸትን ነው። በነገራችን ላይ ይሀፓ ይህን ሁሉ ማድረግ ከቻለ፣ ሁሉን ማፍረስ ከቻለ ጠንካራ ድርጅት ነው ማለት ነው። ታዲያ ይህን ማለቱ ያዋጣቸዋል? ድክመትና ውድቀትን ማመን ከውሸት መራቅ ነው ከድርጅቶች የሚጠበቀው። በይሀፓ ላይ የራስን ውድቀት ማላከክ የትም አያደርስም ማለት ነው። የአቅም ስርዓት ወደቀ በሚል ወጣቱን ተራማጁንና ይሀፓን የሚወነጅሉና የሚጠሉ አሁንም አሉ። ለደርግ አድረውና ቀጥረኛ ሆነው የሰሩ ወንጀሉን ቀለም እየቀቡ ሊያሳምሩ ሲጥሩ የነበሩ የፋሽስቱ ኮሎኔል የብዕር ቀጥረኞች፣ ዘራፊዎችና ፍየል ፈጻሚዎች፣ በባዕድ አገሮች ያሉ የቀይ ሽብር ወንጀለኞች ሁሉ የዚህ አይነት ዘመቻ አቀንቃኞችና አሰራጮች ናቸው። ሌላ አንጠብቅም። ያቄው አገዛዝ አስከፊነትን በተመለከተ እንኳን ለ77ኛው የደም ልደቱ አደረሰው ብለን በበተነው በራሪ ጽሑፍም ያኔም ያቀረብነው ነው። አረመኔውን ደርግ መታገላችንም ያኮራናል እንጂ አይቆጨንም። የልደቱን ወያኔነት በጊዜ ያጋለጡ ዶክተር ታዬ ወልደ ሰማያትና ኢሃፓ ጊዜ ራሱ ትክክል እንደነበሩ አረጋግጧል። ዋናው ጥያቄ ግን ይህን ሁሉ ኢሃፓ ማድረግ ከቻለ የለም ተኗል ማለት ሳይሆን ገዝፏል ማለቱ የሚሻል አይሆንም? አንዲት የኦነግ ደጋፊ ግለሰብ የቅንጅትና ኦነግ ትብብር ለዲሞክራሲ ኢኤፍዲ የሚል ብቅ ብሎ የተነነ ህብረት ሲመጣ ኦነግን 80% ኦሮሞ፣ ቅንጅትን 80% አማራ ይደግፋቸዋል ብላ ከነገረችን በኋላ ታዲያ ምንድነው ጭንቀትሽ ብላት እናንተ አልደገፋችሁትምና ታፈርሱታላችሁ ያለችው ትዝ ይለኛል። ከብዙሃኑ ህዝብ በላይ አቅም ካለን ምንድነን ማለት ነው? ቅንጅትንና ሁሉንም ህብረት ያውም አንድ ድምፅ ይዘን ለማደናቀፍ ከቻል ስለኛ ችሎታና አቅም ምን ይላል? ህብረት እንዲመሰረት ጉልበት፣ ጊዜና ገንዘብ አፍሰን ሳይውል ሳያድር ለማፍረስስ ለምን እንነሳለን? ይህን ከመቀበጣጠር ይልቅ እያንዳንዱ የህብረትና የመቀናጀት ጥረት ምን ጠቀመ፣ ለምንስ ደከመ፣ ፈረሰ ብሎ መመርመር ተገቢና ለቀጣዩ ትግል ትጥቅ የሚሆን ነው። ሌላው ክስ ድርደራው ጉንጭ አልፋ ነው። መሰረተ ቢስ ወሬ ወይም ሱዳኖች ከለምፋዲ የሚሉት ነው። ያባ ትግል ሲጀምር ያነሳቸው የህዝብ ጥያቄዎች ዛሬም ምላሽ እንዳላገኙ በገሃድ የሚታይ ነው። ባት እንጂ አልተሻሻለም የህዝብ ሁኔታ። እነ ኦባማ የሚታያቸው የኢኮኖሚ እድገት ለህዝብ አልታይ ካለ 24 ዓመታት አልፈዋል። የጤና ጉዳይ የተሻሻለ ባይሆንም ህዝብ በመላ አልታወረም። ያለውን አስከፊ ሁኔታ ያያል ያውቃል በስቃይም ይኖራል ይህን ያልተለወጠ ሁኔታ ለህዝብና ለሀገር በሚበጅ መልኩ እውን ለማድረግ አሁንም ትግል ያስፈልጋልና ትግሉ ቢቀጥል ድርጅቱ የሚወቀስበት ሳይሆን በቃኝ ብሎ ባለማረፉ ባለመተው የሚመሰገንበት ሊሆን በተገባ ማለትም ይቻላል የሞት ወልፍ ያለበት ማንም የለም የቢባልም ግን ድርጅቱ ባለው አቅም ሁሉ ወያኔ ለማውደም አዎ ለማውደም በመጣር ላይ ነው አቆ ይቆሎታል ደርግ ወደ መጨረሻው እንደመከረው ሁሉ ወያኔ ያፋ የለም የሚል የፈጎን ፖለቲካ መከተልን መርጦ እየዳከረ ነው ድርጅቱ ከሌለ ይሁሉ ጭንቀትና ጫጫታ ስጋትና የስም ማጥፋት ዘመቻ ለምንስ አስፈለገ በየጊዜው ያፋ ጠፍቷል ተኗል የለም ብለው መርዶ የሚያረዱን አልጠፉም ይሁንማ ኖሮ እኛም አርፈን ነበር ብለን ልንመልስላቸው ይዳዳናል በትግል ለአመታት ድርጅትን አቆይቶ ባለ አቅም ትግልን መቀጠል ቀልድና ቀላል የሚመስላቸው መሐጂሞች እንዳሉ እናውቃለን ይባስ ብለውም ትግልን አቀለው በገቢ ምንጭነት ደረጃ ሊያዩትም የሚከጅሉም አሉ ያ ሁሉ መስዋዕትነት የተከፈለበት ትግል የድርጅቱን መኖር መቀጠል የሚጠይቅ ነው የትግሉን ግዳጅ ሌሎች ተቀብለው ትግሉ ተፋፍሞ መወያኔ ቢወገድ የመጀመሪያ ደስተኛ ይሃፋ ነው የሚሆነው እኔ ካልሞት ካልደማው የሚል ፉክክር ውስጥ ለመግባት ምንም ፍላጎት የለውምና ለሀገራችን በቂ መስዋዕትነትን ከፍሏልና ይህ በዚህ እንዳለ ግን ያለን ድርጅት የለም ብሎ መካዱ ራስን ማታለል ወይም ወያኔን ዳቀደው ዓለምን ለማደናገር መጣር ነው ድርጅት ከደከመ ከተጨባጭ ሁኔታ በተጨማሪ የውስጥ ተፋፋዮች የሚጠየቁበት ነውና ይህንን ድክመት ማስወገድ ይገባል እዚህ ወቅት የአባላትም ሚና ድርጅቱን ለማጠናከር መጣር እንጂ ደከመ ብሎ ያውም ራሳቸው ጥለው የወጡ ከሆኑ መራቅና ትግል ማቆም ሊሆን አይችልም አማራጩ ያፋ ባይኖርስ ትግል ይቆማል ማለት ነው ድርጅት የመሪዎች ወይም ያን ሁለት ሰው የግል ንብረት አይደለም አንድ ጸሐፊ በቅርቡ የኢትዮጵያ ህዝብ ግለሰብን እንጂ ድርጅትን ተከትሎ አያውቅም ብሏል ስህተት ነው መሪዎችና የጎበዝ አለቆች ሹመኞችና አጼዎች የነበራቸው ቦታ ባይካድም ህዝብ ድርጅትን ተከትሎ ታግሏል ያፋ ራሱ አንድ ምሳሌ ነው ልምድና ባህል ወደ ተባለው መሪ ፍለጋ ቢገፋፋም ያም ሆነ ይህ ግን ያፋ በጋራ አመራር የሚያምንና የሰራ ነው ይህ አቋሙ የመጣው ከመርሃ ግብሩ ብቻ ሳይሆን ከተጨባጭ ተመክሮም ነበር የድርጅቱ ዋና ጸሐፊ ተብሎ የተመረጠው ብርሃነ መስቀል ረዳ እንደ ስታሊን ኮሚቴውንም ፓርቲውንም ሊተካ በመነሳቱና የአባላትንም መብት በመድፈሩ አመራሩ ተነጋግሮ ይህን ቦታ እና ስልጣን ሰርዞ የጋራ አመራር መርሆን አስረግጧል ለብርሃነ መስቀል አንጃዊ ጉዞ ከስልጣኔ አላግባብ ተነሳው የሚለው ይህ ቅሬታው ከፍ ያለ ሚና ነበረው ወደ አልሆነ አቅጣጫ እየተጓዘ ሳለ ባለሁበት ቦታ እንዲደርሰኝ የላከልኝ የ36 ገጽ ደብዳቤ ከዋና ጸሐፊ ቦታው መነሳቱን አማሮ በስፋት ማንሳቱን አስታውሳለሁ በልምዳችን አንድ ግለሰብ ድርጅቱን ንብረቱ ሊያደርግ ሲጥር ወይም ሲዳዳው መልክ ተጻረረ ብለን የምናርመውና የምናስቆመው ነው አንዳንዶቹ ድርጅቱን ሊጋልሙ ሞክረው ሲከሽፍባቸው ክሳቸውን ደርድረው ከድርጅቱ ይወጡና የሚፈጥሯት አንጃ ሊቀመንበር ለመሆን ሲሮጡም አይተናል ያፋን ወደ ግለሰብ ንብረትነት ደረጃ ሊያወርዱ የሚነሱና የሚጥሩ ሁሉ የገሌ ያፋ የሚሉት ከንቶች የአባላትን መብትና ሚና የሚጻረሩና የሚከዱ መሆናቸው አከራካሪ አይደለም ያፋ አንድና አንድ ብቻ ሲሆን ንብረትነቱም እየታገሉ ላሉት አባሎቹ በሞላ ነው ከከዱትና ከአመታት በፊት ለተለዩት ባለቤትነትን አይሰጥም አንድ መሪ ብቻ ገኖ ወጥቶ ድርጅቱ ለመሆኑ ሌሎች መሪዎች አሉት ተብሎ ውርርድ የሚገባበትን ክስተት ከፈለግ በአገር ቤትም በውጭም ምሳሌዎች ሞልተዋል ድርጅቶቹ ጫጩ እንጂ አልተነከሩም የጓድ ሊቀመንበርን አይቀሌ ተክረብተውነት ጉዳትን በኢሰፓም ያየነው ነውና ኢህአፓ በዚህ አይነቱ ማጥ ገብቶ መንደፋደፍን አልፈለገም የኢህአፓ ስነ ምግባር እኝ ባይነትንና ልታወቅ ባይነትን መተውን ይጠይቃል። ያሉትም መሪዎቹ ትሁት እንጂ የታበዩ አይደሉም። ሁሉን ከሃሊ ነኝ ምርጥ ነኝ ባዮችን በየጊዜው ሸኝቷል። ይህ ነው ሌላው ሀቅ። ይህን የኢሃፓ አቋም አንቀበልም ብለው ጌታ መሳይ አንድ መሪ የሚሰይሙ ድርጅቶች ይህን ለማድረግ መብታቸው የተጠበቀ ነው። ለእኛ ግን አልበጀንም። የጋራ አመራር መርህ የዴሞክራሲያዊ አሰራር ዋና አካል ነው። ኢሃፓ ዴሞክራሲያዊ አልነበረም አይደለም ብለው የሚከሱት ራሳቸው ምንም ጉዳት ሳይደርስባቸው በሕይወት መቆየታቸውና አሁንም የመተቸት ዕድል ማግኘታቸው አሌ የሚላቸው ምስክር ነው። ሌሎች ድርጅቶች የተቃወማቸውን የት እንዳደረሱ ሲታወስ ኢሃፓ ግን አሰናበተ እንጂ ሊበትኑት የተነሱትንም ሊያጠፋ አልጣረም። በድርጅቱ ውስጥ ውይይት አይታቀብም። የብዙሃኑን ውሳኔ መቃወም ሲመጣ ነው ችግር የሚከሰተው። ለአንጃነት የበቁት ራሳቸው በአመራር ኮሚቴው ጥቂት የነበሩ ቢሆንም አፊዳቪት ፈርመን ወደ ወያኔ እንለጠፍ ሲሉና ሐሳባችን ለአባላት ይውረድልን ሲሉ ስምንት ገጻቸው አውርዶላቸዋል። በኢሃፓ ውሳኔ የሚሰጠው በድምፅና የብዙሃኑን ውሳኔ በማክበርና ተግባራዊ በማድረግ ነው። የብዙሃኑን ውሳኔ ረግጠው እኛ ያልነው ካልሆነ በሚል የሚገተሩትን ግን የሚያስተናግድ ሊሆን አይችልም። ለህቡዕ የሚንቀሳቀስ ድርጅት ሊኖረው የሚችለው ዴሞክራሲ ስፋት ጥበት የሚወሰነው በተጨባጩ ሁኔታ ነው። ሐቁ ሲነገር ኢሃፓ ውስጥ ዴሞክራሲ የሚለው ተለጥጦ መገኘቱ ብዙ ጉዳትን አስከትሏል። በተለይም በተወሰነ ወቅት በሰራዊቱ ውስጥ ያለውን ችግር ለመፍታት በሚል የተወሰደው ውሳኔ ዴሞክራሲን በተመለከተ ጫን ብሎ ሲገፋ የወታደራዊ ዲሲፕሊንና አሰራር ጉዳይ ላይ አሉታዊ ተጽዕኖ አድርጓል። እዚህም በበኩሌ ተጠያቂነቴን የምክድ አይደለሁም። ኢሃፓን በዴሞክራሲ ማፈን መክሰስ ግን ወያኔያዊ ስላቅ ከመሆን አያልፍም። ስለ ኢሃፓ ከምስረታው እስከ መራራ ትግሉና ከፍተኛ መስዋዕትነቱ ብዙ ተዋሽቷል። አንድ የደርግ ሻምበል ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ድጋፍ ነው ብሏል። ሌሎች ደግሞ ድርጅቱን ሻቢያ ወይም ኦስማን ሳቤ መሰረቱት ይላሉ። ኢሃፓ የተመሰረተው በለውጥ ፈላጊ ተራማጅ ኢትዮጵያውያን ነው። ሌላው ወሬ ጉንጭ አልፋ ነው። መስራች ነን የሚሉም ሳይቀሩ የየራሳቸውን ቀበጣጥረዋል። ስለ ኢሃፓ መናገር የሚችሉት በድርጅቱ ያሉት ናቸው ሲባልም እኛስ ነበርን አይደል ብለው ብትጭት የሚያሰሙ አሉ። የድርጅት ብተና ከተከሰተ 30 ወዘተ ዓመታት አልፈዋል። በአሲምባና ከዚያም በኋላ ከተደረጉት ጦርነቶች ይበልጥ ከብተና በኋላ ራሱን መልሶ ባቋቋመው ኢሃፈ ተካሂዷል። የሰራዊቱም ቁጥር ከመቼውም ጊዜ የበለጠና የዳበረ ነበር። ከሱዳን ድንበር እስከ ጣና መተከልና የጎጃም ክፍሎች በሰራዊቱ ቁጥጥር ነበሩ። አምስት ጣሊያኖች የተጠለፉበት ሁኔታ ነበር። ይህ ሁሉ በድርጅትም በሰራዊት ደረጃ ያልነበሩትን የሚመለከት አልነበረም አይደለም፣ በጥጡ የሚያውቁት አልነበረምና ከዕለታት አንድ ቀን ኢሃፓ ነበርን የሚሉ ሊተቹት የሚችሉበት አይደለም። ማን ያውራ የነበረን ከተቀበል እንደሰማነውና እንደምንገምተው ልፈፋ ከንቱ ሆኖ ይገኛል። የማዕከላዊ ኮሚቴ አባል ነበርኩ፣ ዛሬ ግን ኢሃፓ የለም እንዳለው ጅብ፣ ሰራዊቱ ባርካ ገብቶ አብዛኛው በወባ አለቀ እንዳለው ዋሾ፣ እንደ ሐሰት መስካሪዎች ሁሉ ከንቱና መሳለቂያ ነው። ደም ገብረን ለፍተን መከራን ችለን ያቆየነውን ድርጅት ጥለውትና ጎድተውትም የሄዱት ባለቤት ነን ብለው ሊሰየሙበት አንፈቅድም። ነበርንና ነን የተለያዩ ናቸው። ነበርን ለሚሉ መልሱ ምነዋ ድርጅታችሁን ተዋችሁት የሚል ነው። ነን ለሚሉ ደግሞ ለጥናታችሁ ምስጋና ከተማትም ታገኛላችሁ፣ በርቱ ቀጥሉ ይባላሉ። የነንን ቅርስና ቦታ ነበርን ሊወስድ የሚችል አይደለም። ሲያምራችሁ ይቅር ይላል የአገራችን ሰው። ኢሃፓ በድርጅት ደረጃ ታሪኩን ሊጽፍ የጀመረው ጥረት እንዳለ ተነግሯል። ከባድና ሰፊ ጉዳይ ነው። ሐቅንና ሐቅን ብቻ የሚያካትት መሆን ስላለበትም እየተካሄደ ያለው ትግል አንጻር ቀላልም ስራ አይደለም። ለማንኛውም ግን ታሪካችንን የምንጽፈው እኛ በትግሉ የቀጠልነውና ዛሬም ኢሃፓንን የምንለው እንጂ በስርስቴ ዘመን ጥሎን የጠፋው አይደለም። የኢሃፓ ታሪክ እንቆቅልሽ አይደለም። አባላቱ ያውቁታል፣ መንገደኞች ባያውቁትም፣ ጠለቅ ወጣ ያሉት ባይገነዘቡትም። ለወያኔ ያደሩ ወይም አንጃዊ አቋም የያዙ ብዕራቸውን ጥላቻና ታሪክ ብረዛ ስለሚተፋ የሚጽፉትን ብልሹ ያደርገዋል። የኢሃፓን ውድቀት የሚመኙት ኢሃፓንን ቢሉ ቢቃጡም ወዲያውኑ ራሳቸውን ያጋልጣሉ። ድርጅቱን በጅምላ ከመደብ ወያኔ ሲያወግዙ የለም ሲሉት፣ ይህ ዲሞክራሲያዊ ነው ብለው ሲከሱት፣ አፍርሰነው ሌላ ድርጅት እንመስረት ሲሉ፣ ወያኔን ትተው በጥር ኢሃፓነት ሲሰማሩና በድርጅቱ ላይ ሐሰትን ሲያስተራጩ ጥላቻቸውንና ማንነታቸውን ግልጽ ያደርጋሉ። ወደዱም ጠሉም፣ እንደ ደርግ ሹመት ዘመን አልፎ ዘመን ሲተካ ራስን አምባሳደር ነን ወይም ነን ማለቱ በኢሃፓ አይረሰራም። ማነህ ባለሳምንት ሲባል እኔ ብሎ መቅረብን ጠያቂ ነው። ያኔ በዘውዲቱ ነበር አያዋጣም፣ ዛሬም አለሁን ይጠይቃል። በአሁኑ ጊዜ ግርግር ወያኔ የዘወራቸው የሞላቸው ሁለት ግለሰቦች ታሪክ እንጻፍ ብለው ከቦታ ቦታ በመዘዋወር ላይ ናቸው። የሁለቱም ታሪክ ሚስጥር አይደለም፣ አስፈላጊም ሲሆን በዝርዝር ይጋለጡበታል። በረከት ጽፎላቸው አሳትሙ እንዳይልም ታሟል፣ ሞተዋል፣ ዜናው አለ። ለማንኛውም ድርጅቱን እናውቃለን ብለው የሚጽፉ ሀሳዊ መሲዎችን መጠበቁ አይከፋም። ውጤታቸው ግን ገለባ ኢምንትና ከንቱ መሆኑ አያጠራጥርም። እንጻፍ ካልንማ የምንጽፈው ሐቁን ነው። ሐቁ በእጃችን አለና ሐቁን የሚፈሩ መጥፋታችንን ይመኛሉ። ለደርግም ለወያኔም ለአሳፋሪ አንጃም አንተኛላቸውም። ሽማግሌዎች ከድርጅት አመራር ይወገዱ ብለው የሚጮሁት ለውጥን ፈልገው ሳይሆን ገበናቸውን የሚያውቁ ግለሰቦችን ጠግ ለማስያዝ ነው። ይህን ምክር ለእኛ ሁሉ ታላቅ ለሆኑትና ሚናቸውም ከተበላሸ ዓመታት ላለፉት አያቀርቡም። ኢላማቸው ኢሃፓ ነው። የኢሃፓን አመራር መራጭና ሰያሚ የኢሃፓ አባላት ብቻ ናቸው። ማንም ሌላ ኃይል ይህ መብት የለውም። የተወሰኑ ግለሰቦችን በጫና ጫጫታ ምናስወግድ የአፍራሽ ዘመቻችን ይሳካል ብለው የሚያስቡ በቅዠት ላይ ናቸው። ኢሃፓ ምሰሶ አባላቱ ናቸውና እገሌዎች ከአመራር ወጡ አልወጡ ኢሃፓ በያዘው መስመር ቀጣይ ነው። ያን ሁለቶች ወይም የአመራሩ መሳሪያ አይደለምና ነው። እኔ ከድርጅቱ የአመራር አባልነት ለ13 ዓመታት ወጥቼ ቆይቻለሁ። ድርጅቱ ስራውን በሚገባ ቀጠለ እንጂ ለሰኮንድም አልተንገዳገደም። ለድርጅቱ ቁልፍና ተኪ አልባ ግለሰቦች ነን ብለው የቃዡትና ወደ አንጃዊ ትምህርት የገቡት ያፈሩበት ክስተት በየጊዜው ተጋፍጧቸዋል እንጂ አልተከሰተም። ቂም የሚጠበቅ ነው። ጓዶቻችንን በሺዎች ደረጃ በፈጀው ደርግ ላይ ቂም ሲያንስ ነው። አገርንና ወገንን በጎዳው ወያኔ ላይ ቂም ሲያንስ ነው። ቂም የትግል ቤንዚን ሊሆን የሚችል ነው። በደሉን የሚያውቀው የተበደለው ነው ሊተርፍ ከቻለ። ኃይሌ መንጌ ወይ መሌ የሚሉት ሰቆቃችንን እንዲረዱ አይደሉም። ከታሪክ አንጻር ውድቆች ናቸው፣ ማፈሪያዎች። ይህን የምለው መነገር ያለበት ሲሰማ ቢያናድድም መነገሩ ይጠቅማል በሚል ነው። ወደ ወያኔ መለስ ቀለስ እያሉና እየተሞዳመዱ ገንዘጥ ብለው ጸረ ወያኔ ለመምሰል እየቃጡ በኢሃፓ ላይ የሚዘምቱትን እናውቃቸዋለን። ሁሉም ግን ሊነገር አይችልም። ድርጅት ስራው ይፋንም ሚስጥራዊንም ያቀፈ ነው። ሁሉም በይፋ የሚነገር አለመሆኑንም መገንዘብ ተገቢ ነው። ከቀደም ተመክሮ ራሱ ምን መደረግ አለበትን ስለ ጥንቃቄ ለሙያተኛ አሰራር ሰፊ ትምህርትን እንቅሰም። መጠየቅም መፈራት የለበትም። ኢሃፓ ጉራ ሳይሆን የተመክሮ ባንክ ነው። ካፒታሊስት ስላልሆነም በነፃ መበደርም ይቻላል፣ ስህተትን ላለመድገም። እየነገርናቸው ጠዋትና ማታ ምክራችንን ሁሉ አድርገውት ዋዛ ተጠበሱ አሉ በተራ በተራ እንዳይባልብን በጋራ እንጣር ጸረወያኔው ትግል ይፋፋም
ይወገራል እንጂ ምን ነው አይወገር አልሰማ ካለማ የሐቅን ነጋሪ ተቶከነ ጎደ የታሪክን ሐዲት እውነትም ራሷ ላሰት ቦታ ለቃ ከሆነች ለፍስፍስ ዝም በካለችማ ምድረ ነፍስ ተገዳይ ሰማያትን ሲያወግ ሽብርተኛ ሲጦር አገር ሲያተራመስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍስ ተገዳይ መድረኩን አጣቦ አገር ህዝብ የሸጠው በባድ የተገዛው ታጋይም ተብሎ በተገላቢጦሽ ለአገር የሞተው ለአገር የቆመው ውግዘት ተሸክሞ በፈዚ ጠቃብ ዚሎ ቀብ ዚሎ የው ቋንቋ ገኖ ይወገራል እንጂ ምን ነው አይወገር የካሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር ነገን እውን ማድረግ ፈተናው ብዙ ነው። ትናንትን ረስቶ ነገን ግን ፈለጋ ያው ከንቱ ድካም ነው። የፈሰሰውን ደም የህዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በህዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በደን አርባጉ ጉና ኗር ወተረንም ቀፍቀፎና ወልዶ ተፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ ያፋዊ መሲህ ቅርሻት የኔ ብሎ ሊወገር ሲነሳ ለአገር የሞተውን ሊያወግዝ ሲነሳ አገሬ ያለውን ይወገራል እንጂ ምን ነው አይወገር ሀቅን እየካደ አገር እየካደ ሲሆን ለከርሶ አደር